የተከበራችሁ አድማጮቻችን ከዚህ በመቀጠል ስለ ፋጢማ ማርያማዊ ቅዱስ ስፍራ አጭር ታሪኩን እናውሳችሁ። ድርፓና ቆጣጥር ግንቦት 13 ቀን 2017 ዓመተ ምህረት በአሁኑ ሰዓት የለኢሪያ ፋጢማ ሰበካ በሆነው ክልል በኮቫ ዳኢሪያ አቅራቢያ በዚያን ዓመተ ምህረት የ10 ዓመት ዕድሜ የነበረችው ሉቺያ ደ ኸሶስ ከሁለት ያክስቷ ልጆች ጋር ከሆኑት በዚያን ዓመተ ምህረት የ9ና የ7 ዓመት ዕድሜ ከነበራቸው ፍራንቺስኮ ማርቶና ጃቺንታ ማርቶ ጋር በመሆን በጋራ በጎቻቸውን በዚያ ክልል አቅራቢያ ለግጦሽ አሰማርተው እያሉ እንደ ካቶሊክ ምዕመን ሁሉ እንደሚያደርጉት የመቁጠሪያ ጸሎት ይደግሙ እንደነበረና ከዛም ቤት መሳይ እዛው የሚገኘው ድንጋዮችን በማሰባሰብ እንደማንኛውም በእድሜያቸው ክልል እንደሚገኙ ተጻናት ሁሉ ለመጫወት ያክል እየሰሩ በመጫወት ላይ እያሉ አንድ ትልቅ ብርሃን ይመለከታሉ። ሆኖም የመብረቅ ብርሃን ነው ብለው በማመን ክልሉን ለቀው ለመሄድ እየተዘጋጁ እያሉ መልሰው ብርሃኗና ንጻቷ እጅግ ከፀሐይ በራይ የደመቀች አንዲት በጆቿ ነጭ መቁጠሪያ የያዘች ሴት ካንድ በሉጥ ዛፍ ላይ ሆና ትገለጽላቸዋለች። ለሶስቱ እረኞችም የተገለጸችው ማርያም ካለማቋረጥ እንዲጸልዩ ምክር ለግሳ ወደ ኮቫ ዳኢሪያ ለቀጣይ 5 ወር 13ኛው ቀን በሚውሉበት ዕለት እንዲሄዱ ጥሪ ታቀርብላቸዋለች። እነርሱም በተከታታይ ሰኔ 13 ቀን፣ ሐምሌ 13 ቀን፣ መስከረም 13 ቀንና እንዲሁም ጥቅምት 13 ቀን 1917 ዓመተ ምህረት ወደ ኮቫ ዳኢሪያ በመሄድ በተከታታይ 13ኛው ቀን በሚውሉበት ዕለት ግልጽቷን ይታደላሉ። ነገር ግን ነሐሴ 13 ቀን 2017 ዓመተ ምህረት የዚያ ክልል ከንቲባ በጉዳዩ ተበሳጭቶ ልጆቹ ያዩትን ነገር ሁሉ ማለትም ስለ ግልጽት የሚባለው ሁሉ ውሸት ነው ብለው አምነው ለሁሉም እንዲናገሩ በተለያየ መልኩ በማስፈራራት ይከታተላቸው ስለነበር ወደ ኮቮ ዳኢሪያ ሳይሄዱ ቀርተዋል። ስለዚህም ነው በዚያ ወር ማለትም ልክ ነሐሴ 19 ቀን 1917 ከ አልሆስትራል ክልል 500 ሜትር ርቀት ላይ በሚገኘው ደ ቫሊኞስ ክልል በጎቻቸውን አሰማርተው እያሉ የማርያም ግልጸትን ይታደላሉ። እንደ አውሮፓውያን አቆጣጠር ህዳር 13 ቀን 1917 ዓመተ ምህረት የመጨረሻውና 5ኛው ግልጸት ሲቀበሉ በክልሉ እርሱም ስለ ግልጸተ ማርያም ለክልሉ ህዝብ በመሰማቱ ምክንያት ከ70000 በላይ የሚገመት ህዝብ አብረዋቸው እዛው እንደተገኘና ማርያም በዚያ ግልጸት ወቅትም በስፍራው ለ እርሷ ክብር አንድ ቤተ ጸሎት እንዲገነባ አደራ ትላለች። በዚያኑ ዕለት ያ ሁሉ አብሯቸው የነበረው ህዝብ ሶስቱ ህፃናት ስለ ግልጸተ ማርያም የተናገሩትና ያበሰሩት ሁሉ እውነተኛነቱን አረጋግጠዋል። ከዛም ብዙ ቆይቶ ሉቺያ የቅድስት ዶሮቴያ ደናግል ማህበር አባል ሆና በመንኩስና ጥሪ ውስጥ እያለች እንደ አውሮፓና ቆጣጥር ታህሳስ 10 ቀን 1925 ዓመተ ምህረት እንዲሁም የካቲት 15 ቀን 1926 ዓመተ ምህረት በስፔን በሚገኘው በምትኖርበት የፖንተቬድራ ገዳም እያለች የማርያም ግልጸት ትታደላለች። በመቀጠልም ድርፓና ቆጣጥር ሰኔ 13 እና 14 ቀን 1929 ዓመተ ምህረት ለሊት በገዳም ዘቱይ እያለች ማርያም ዳግም በመገለጥ ጸሎተ መቁጠሪያ ምስጢራት ተንትነው በመቁጠሪያ ምስጢራት ንስሐ ሱታፌ በቅዱስ ቁርባን እርሱም በንጹህ ልበ ማርያም ላይ ለሚፈጸመው ኃጢአት ቀኖናና ሩሲያ ለቅዱስ ንጹህ ልበ ማርያም ትሰጥና ለእርሷ ትወፈይም ዘንድ የሚቀርብ መንፈሳዊ ተግባር ነው ስትል እንድትፈጽመው ባደራ ታዛታለች። እንደሚታወቀውም ይህ የማርያም ትእዛዝ በዚያን እንደርፓና ቆጣጥር ሐምሌ 13 ቀን 1917 ዓመተ ምህረት ሶስቱ የማርያም ግልጸት በመታደል ከማርያም ከተቀበሉት መልእክት ውስጥ አንዱ እንደነበርም በሚስጥረ ማርያም ዘፋጢማ በሚል ሲያሜ በቤተ ክርስቲያን በታቀበው ሰደን ውስጥ ተመልክቶ ይገኛል። ከጥቂት ዓመታት በኋላ ሉቺያ እንደርፓና ቆጣጥር በሚያዚያና በወርሃ ጥቅምት 1916 ዓመተ ምህረት ባሉት ግዚያት ውስጥ በ1917 ዓመተ ምህረት ከማርያም ግልጸት በፊት አንድ መልአክ ለሶስት ጊዜ ተገልጦላት ሁለቴ በሎካዶ በበጎ በአባቷ የጓሮ ያታክልት ስፍራ እያለች በመቀጠልም በእያንዳንዱ ወር ልክ 13 ቀን ላይ በመገለጥ ጸሎትና ንስሐ እንዲያዘወትሩ አደራ እንዳላቸው ገልጣ እንደነበረም የግልጽተ ማርያም ዘፋጢማ የታሪክ ማህደር ውስጥ ተዘግቦ ይገኛል። ግልጽቱን እየታደሉት ማንነት ሉቺያ ደ ኸሱስ ኑርፓና ቆጣጥር መጋቢት 22 ቀን 1907 ዓመተ ምህረት በአልኮስትራል በፋጢማ ቁምስና ተወላጅ ስትሆን ኑርፓና ቆጣጥር ሰኔ 7 ቀን 1921 ዓመተ ምህረት ፖርቶ ከተማ በሚገኘው በቅድስት ዶሮቴያ ደናግል ማህበር በሚመራው የቪላር ገዳም በመግባት ኑርፓና ቆጣጥር ጥቅምት 3 ቀን 1928 ዓመተ ምህረት ጊዜያዊ መሐላ ከፈጸመች በኋላ ኑርፓና ቆጣጥር ጥቅምት 3 ቀን 1934 ዓመተ ምህረት አብይ መሐላ ፈጽማ ኑርፓና ቆጣጥር መጋቢት 25 ቀን 1948 ዓመተ ምህረት ወደ ኮይምብራ በመዛወር የቅድስት ተሬዛ ቀርሜሎሳውያን ናናን ገዳም ውስጥ በመግባት እናቴ ማርያ ሉቺያ ዘልበ ንጽሕት ድንግል በሚል የመጸው ስም ኑርፓና ቆጣጥር ግንቦት 31 ቀን 1949 ዓመተ ምህረት በዚህ ገዳም ውስጥ አብይ መሐላ ፈጽመዋል። በዚህ ገዳም ውስጥ ስለ ግልጽተ ማርያም የሚያወሳውን ስዕልና የቅብ ስራ ለመከታተል የተዛወሩ እንደነበር የሚታወቅ ሲሆን በዚህ ገዳም ውስጥም እያሉ የቅዱስ ዮሐንስ ጳውሎስ ዳግማዊ ኑርፓና ቆጣጥር በ1982 በ1991 ዓመተ ምህረትና በ2000 ዓመተ ምህረት መንፈሳዊ ጉብኝት ለመታደል መብቃታቸው የሚያመለክተው የታሪክ ማህደራቸው አክሎ ኑርፓና ቆጣጥር የካቲት 13 ቀን 2005 ዓመተ ምህረት ኮይምብራ በሚገኘው በቅድስት ተሬዛ ቀርሜሎሳውያን ገዳም ውስጥ እያሉ ከዚህ ዓለም በሞት መለየታቸው ይገልጣል። ፍራንቼስኮ ማርቶ ኑርፓና ቆጣጥር ሰኔ 11 ቀን 1908 ዓመተ ምህረት በአልኮስትራል ተወልዶ ኑርፓና ቆጣጥር ሚያዝያ 4 ቀን 1919 ዓመተ ምህረት ልክ በ11 ዓመት ዕድሜው በሰማያዊ ቤት የተወለደ ሲሆን ኑርፓና ቆጣጥር እስከ መጋቢት 13 ቀን 1952 ዓመተ ምህረት ከቆየበት በቁምስናው የመቃብር ስፍራ በኮቮ ዳ ኢሬያ ባዚሊካ ውስጥ ቅዱስ አጽሙ እንዲዛወር መደረጉ የቅዱሳን የታሪክ ማህደር ያመለክታል። ከታል ዮሐንስ ጳውሎስ ዳግማዊ ኑርፓና ቆጣጥር ግንቦት 13 ቀን 2000 ዓመተ ምህረት ብጽና እንዳወጁለትም ይታወሳል። ጃቺንታ ማርቶ የፍራንቼስኮ እህት ስትሆን ኑርፓና ቆጣጥር መጋቢት 11 ቀን 1908 ዓመተ ምህረት ተወልዳ ኑርፓና ቆጣጥር የካቲት 20 ቀን 1920 ዓመተ ምህረት በሊስቦና በደረሰባት ህመም ምክንያት ለረጅም ዓመት በሕክምና ስትረዳ ቆይታ ከዚህ ዓለም በሞት እንደተለየችና ስቃይዋንና ህመሟን ሁሉ ለነፍሳት ድህነት ለሰዎች መለወጥ እንደ መስዋዕት በማቅረብ እንደ ተቀበለችውና በባሮነ ከሚገኘው የመቃብር ስፍራ ኑርፓና ቆጣጥር መስከረም 12 ቀን 1935 ዓመተ ምህረት በቤተሰቦቿ የመቃብር ስፍራ ካረፈች በኋላ ኑርፓና ቆጣጥር ግንቦት 1 ቀን 1951 ዓመተ ምህረት የወንድሟ ቅዱስ አጽም ባረፈበት በኮቮ ዳ ኢሬያ ባዚሊካ ውስጥ ቅዱስ አጽሟ እንዲያርፍ ተደርጎ ሲያበቃ ኑርፓና ቆጣጥር ግንቦት 13 ቀን 2000 ዓመተ ምህረት ቅዱስ ዮሐንስ ጳውሎስ ዳግማዊ ብጽና እንዳወጁላትም የቅዱሳን የታሪክ ማህደር ያወሳል።